ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም ዛሬውን አሁን ጀመረ።
I'm Amanda Bennett and I'm director of Voice of America. I'm recording this from home because here at Voice of America almost all of us are now working remotely in order to help slow the spread of the coronavirus that I know has been affecting so many of you and your families.
Amanda Bennett ባላለው የአሜሪካ ድምጽ ራዲዮ ስራ አስኪያጅ ነኝ። የምትሰሙት መልእክቴን ከቤቴ ነው ያስተላልፍኩላችሁ። የኮሮና ቫይረስ እናንተንና ቤተሰባችሁን እያጠቃ መሆኑን ስለማውቅ የዚህን ቫይረስ ስርጭት ለመግታት እኔና የአሜሪካ ድምጽ ራዲዮ ሰራተኞች ከቤታችን ሆነን ነው የምንሰራው። ለእውነተኛና ያልተዛባ መረጃ የዜና ስርጭታችንን እንደምታዳምጡ አውቃለሁ። ስለዚህም የፕሮግራማችንን ስርጭት በዚህ አስቸጋሪ ጊዜም ለመቀጠል በትጋት እየሰራን ነው።
የአሜሪካ ድምፅ ዳይሬክተር አማንዳ ቤኔት ናቸው። በትላንትና ዕለት ለአሜሪካ ድምፅ አድማጮች ካስተላለፉት መልእክት የተወሰደ ነው። ሙሉ መልእክቱ ዜናውን ተከትሎ ቆየት ብሎ ይቀርባል።
የኮሮና ቫይረስ ስርጭትን ለመግታት የርሶም ኃላፊነት ከፍተኛ ነው። እጆን በሳሙናና በውሃ ይታጠቡ። በተቀመጡበት ስፍራ በቂ አየር እንዲኖር ያድርጉ። ትኩሳትና የሳል ምልክት ከሚያሳዩ ሰዎች ጋር ንክኪ ያድርጉ። የህመም ስሜት ካለው አቅራቢያው የሚገኝ ሐኪምን ያማክሩ። ባለመጨባበጥ ራስዎንና ወገኖን ከኮሮና ቫይረስ ስርጭት ይጠብቁ። ኢትዮ ቴሌኮም ፍጹም ጤናን ለህዝባችን ይመኛል።
ዛሬ የተንቀሳቃሽ የስልክ ጥሪ ያደረጉ ኢትዮጵያውያን በሙሉ ስለ ኮሮና ቫይረስ የጥንቃቄ መልእክቶችን ሲያዳምጡ ውለዋል። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። ሙስሊም ምዕመናን በጸሎት ጊዜም ሆነ በሌላ ማህበራዊ ህይወታቸው ራሳቸውንም ህዝቡንም ለኮሮና ቫይረስ እንዳይጋለጥ እንዲጠብቁ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አሳሰበ። የኮሮና ቫይረስን ወረርሽኝ ለመግታትና ሊከተል የሚችለውን ብርቱ አደጋ ለመቀነስ የመጪዎቹን ቀናት ለኢትዮጵያ ወሳኝነት አስመልክቶ ሁለት የመስኩ ባለሙያዎች ያቀረቧቸውን ሀሳቦች የሚቃኝ ውይይትም ይዘናል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ በአዲስ መልክ ጋር ተመልሰናል። ከዛሬ ሐሙስ መጋቢት 12 2012 ዓ ም ስርጭታችን ጋር አስተናጋጃችሁ አሉላ ከበደ ነኝ። ቴክኒክ አቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና ከቆንጅት ታየ።
ጤና ይስጥልኝ የተከበራችሁ አድማጮች፣ እንደምናምሽታችኋል። ለዓለም ዜናውን ይዤ ቀርብ ያለው ቆንጅት ታየ ነኝ። በአዲስ አበባ የኮሮና ቫይረስ ወረርሽኝን ከውጭ ሀገር ሰዎች ጋር በማቆራኘት የውጭ ሀገር ተወላጆች ላይ የወከባና የጥቃት አድራጎት እየተፈጸመ መሆኑን ሪፖርቶች ደርሰውኛል በሚል በኢትዮጵያ የዩናይትድ ስቴትስ ኤምባሲ ያወጣውን ማስጠንቀቂያ ተከትሎ የጠቅላይ ሚኒስትር ጽህፈት ቤት የማሳሰቢያ ምላሽ አውጥቷል። ስለ ኮቪድ-19 ግንዛቤ የማስጨበጥ ስራ እየተከናወነ መሆኑን በመጥቀስ የጀመረው መግለጫው ቫይረሱ ከየትኛውም ሀገር ወይም ዜግነት ጋር የተያያዘ አይደለም፣ ሰው የሆነ ሁሉ ለቫይረሱ ተጋላጭ ነው ካለ በኋላ ይልቁኑ መፍትሄው የጤና ጥበቃ ሚኒስቴር ያወጣውን የመከላከልና ጥንቃቄ መመሪያ መከተል እንደሆነ አሳስቧል። አስከትሎም መግለጫው ይህ ቫይረስ የመከላከል ጥረታችንንና ሰብአዊነታችንን የሚጋርድ ርህራህያችንንም የሚያስጥለን ሊሆን አይገባም ብሏል። የዓለም ማህበረሰብ አካል በመሆናችንም አንዳችን ላንዳችን ጠባቂዎች ነን። አይ ሪፒት ፍርሃት ሰብአዊነታችንን እንዲነጥቀን አንፍቀድ ሲል አሳስቧል። ከጤና ጥበቃ ሚኒስቴር ተጨማሪ ገለጻ ለማግኘት ዘጋቢዎቻችን እየተጠባበቁ ናቸው። በሌላ ዜና ህዝበ ሙስሊሙ በጸሎት ጊዜም ሆነ በተለያዩ እንቅስቃሴዎቹ ራሱንና ህዝቡን ከቫይረሱ እንዲጠብቅ የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት አሳስቧል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይኖረናል። ኮሮና ቫይረስ ዓለምን እያተራመሰ ባለበት በአሁኑ ወቅት አፍሪካ ለሚከተለው ሁኔታ መዘጋጀት አለባት ተብሏል። የአፍሪካ የበሽታ ቁጥጥርና መከላከል ማዕከል ምክትል ስራ አስኪያጅ ዶክተር አህመድ አጉዌት አሁግሪቱ ከኢቦላ ወረርሽኝ የተማረችው ተመክሮ ስላላት ለሚመጣው ችግር ተገቢ ምላሽ ለመስጠት በተሻለ ተዘጋጅታለች ማለታቸውን ሳሌም ሶሎሞን ባጠናቀረችው ዘገባ ገልጻለች። አዳነች ፍስሐዬ ዝርዝሩን ይዛለች።
አፍሪካ ውስጥ በአብዛኛው የኮሮና ቫይረስ መዛመት የታየባቸው 3 ሀገሮች መሆናቸው ታውቋል። ይሁንና መላ አፍሪካ የተቻለውን ሁሉ ማድረግ አለበት ሲሉ የአፍሪካ የበሽታ ቁጥጥርና መከላከል ማዕከል ምክትል ስራ አስኪያጅ ዶክተር አህመድ አጉዌል አስገንዝበዋል። ቫይረሱ በተቀረው የዓለም ዙሪያ ትርምስ እየፈጠረ ነው። ስለሆነም በአፍሪካ ያለነው ሁላችንም መዘጋጀት አለብን። በአውሮፓና በእስያ የምናየውን ያህል ወረርሽኝ እንዳይደርስብን ዝግጅት ማድረግ ያስፈልጋል። ምክንያቱም የጤና ጥበቃ ስርዓታችን የሚወጣው አይሆንም ብለዋል ዶክተር አጉዌል። ዶክተር አጉዌል አያይዘውም ዋናው ስትራቴጂ መንግስታት ኮሮና ቫይረስ በአህጉሪቱ ላይ ሊያደርስ የሚችለውን ጉዳት በመቀነስና በማስወገድ ተግባር እንዲሰማሩ መምከር ነው ብለዋል። የአፍሪካ ህብረት ቴክኒካዊ አገልግሎት የሆነው ድርጅታቸው ሀገሮች ዝግጅታቸውን ለማጠናከር በሶስት ዋና ዋና መንገዶች እየሰራ መሆኑን ገልጸዋል። ሰዎች ከውጭ ሀገራት በሚገቡባቸው ቦታዎችና ሆስፒታሎች የሚደረገውን ክትትል ይበልጥ ማሻሻልን፣ ሀገሮች የኮሮና ቫይረስ በሽታን የመመርመር ብቃታቸውን ከፍ ማድረግ የሚሉትን እንደሚያቅፍ ዶክተር አጉዌል ጠቁመዋል። በአሁኑ ወቅት 43 የአፍሪካ ሀገሮች ወረርሽኝ ለማስወገድና ለመቆጣጠር ያላቸውን ብቃት አጠናክረዋል። በሽታው የያዛቸው ሰዎች ተለይተው እንዲታከሙ ለማድረግ ያላቸውን ብቃት አሻሽለዋል ብለዋል የአፍሪካ የበሽታ ቁጥጥርና መከላከል ማዕከል ምክትል ስራ አስኪያጅ። እስካሁን ባለው ጊዜ ኮሮና ቫይረስ የበዛባቸው የአፍሪካ ሀገሮች ግብጽ፣ ደቡብ አፍሪካና አልጄሪያ ናቸው። ግብጽ ውስጥ 196፣ ደቡብ አፍሪካ 116፣ አልጄሪያ 73 የቫይረሱ በሽተኞች እንዳሉባቸው ታውቋል። ከትናንት አንስቶ በመላ አፍሪካ 605 የኮሮና ቫይረስ በሽተኞች እንዳሉ ተዘግቧል። አንድ ጥሩ ነገር ግን እነዚህ የቫይረሱ በሽተኞች በዙባቸው የአፍሪካ ሀገሮች ጥሩ ወይም የዳበረ የጤና ጥበቃ ስርዓት ያላቸው ናቸው ብለዋል ዶክተር አጉዌል። ይህ ሲባል ግን የወረርሽኙ መስፋፋት ማንኛውንም ሀገር ሊያጨናንቅ እንደሚችል በመግለጽ የአፍሪካ የበሽታ ቁጥጥርና መከላከል ማዕከል ምክትል ስራ አስኪያጅ ዶክተር አህመድ አጉዌል አስገንዝበዋል። አዳነች ፍስሐዬ ከሜሪላንድ።
የዩናይትድ ስቴትስ የፌደራል አጣዳፊ ሁኔታ አስተዳደር መስሪያ ቤት ፊማ በመላ ሀገሪቱ በመጨረሻው ከፍተኛ ደረጃ እንዲንቀሳቀስ ከውሳኔ ላይ ተደርሷል። ፕሬዚደንት ዶናልድ ትራምፕም የዚህን ተቋም ስልጣን ለኮሮና ቫይረስ ወረርሽኝ በሚሰጠው ምላሽ ስራ ላይ እያዋሉት ናቸው። ፕሬዚደንቱ ትናንትና በዋይት ሀውስ በሰጡት ጋዜጣዊ መግለጫ የመከላከያ ምርት ድንጋጌ ምናልባት አስፈላጊ ሆኖ ቢገኝ ስራ ላይ እናውለዋለን ብለዋል። ድንጋጌው ለሀገር መከላከያ ድጋፍ የሀገሪቱን የኢንዱስትሪ መሰረት ግብአት አቅርቦት ለማፋጠንና ለማስፋት ለፕሬዝደንቱ ስልጣን የሚሰጠው ህግ ነው። በተጨማሪም በላያቸው ወታደራዊ ሆስፒታል ያሏቸው መርከቦች ለስራ እንደሚሰማሩ የገለጹት ፕሬዝደንቱ አንደኛው ወደ ኒውዮርክ፣ ሁለተኛው ደግሞ ለጊዜው ወደ አልታወቀ ስፍራ ይሰማራሉ ብለዋል። ይህ በዚህ እንዳለ የመከላከያ ሚኒስትር ማርክ ኤስፐር የጦር ሰራዊቱ 5 ሚሊዮን ለህሙማን የመተንፈሻ አጋዥ መሳሪያዎች ሬስፒሬተርስ እና የመከላከያ ጭንብሎች ለሲቪሎች የጤና ጥበቃና ፈጥኖ ደራሽ ሰራተኞች መጠበቂያ እንዲውሉ እንደሚሰጥ ይፋ አድርገዋል። ብዙ ሚሊዮን ጭንብሎች ያስፈልጉናል፣ እናዛለን። ብዙ ሺህ የመተንፈሻ አጋዥ መሳሪያዎች እንዲቀርቡም አዘናል ሲሉ ፕሬዝደንት ትራምፕ ትናንት አስታውቀዋል። የጸረ ኮሮና ወረርሽኙን ግብረ ኃይል የሚመሩት ምክትል ፕሬዝደንቱ ማይክ ፔንስ ከ10 ሺህ በላይ የመተንፈሻ አጋዥ ቬንቲሌተሮች በመንግስት መጋዘን ውስጥ መከማቸታቸውን ይፋ አድርገዋል። ዋሽንግተን ዲሲ እና 50ዎቹንም የዩናይትድ ስቴትስ ግዛቶችን ባዳረሰው ኮሮና ቫይረስ የተነሳ ፕሬዚደንት ትራምፕ ራሳቸውን በአንድ በኩል ስመለከተው የጦርነት ወቅት ፕሬዚደንት ነኝ ማለት ነው ሲሉ ተደምጠዋል። በቀጣዮቹ 4 እና 5 ቀናት በቫይረሱ የሚጠቁ ሰዎች ቁጥር በአሜሪካ በጣም እንደሚጨምር ነው እየተጠበቀ ያለው። ከቀደመው የቫይረሱን የማጣጣል አመለካከት በተለየ ፕሬዝዳንት ትራምፕ ይህ ቫይረስ በጣም በከበደ ሁኔታ የሚዛመት ነው ሲሉ ተደምጠዋል። ዩናይትድ ስቴትስ ውስጥ እስካሁን በቫይረሱ የተጠቃው ሰው ቁጥር ከ7300 በላይ የሞቱትም ቢያንስ 115 መድረሳቸው የታወቀው። ይህን በአይን የማይታይ ጠላት ድል እንመታዋለን ብለዋል ፕሬዝዳንት ትራምፕ። በዩናይትድ ስቴትስ ዜናን ቆይና ሁለት የኮንግረስ ማለት የተወካዮች ምክር ቤት አባላት ለኮሮና ቫይረስ መጋለጣቸው ተዘግቧል። ሁለቱም በመልካም የጤና ሁኔታ ላይ መሆናቸውና ቤታቸው ራሳቸው ለይተው እንዳሉ ሐኪሞቻቸው ገልጸዋል። ከሁለቱ አባላት ጋር የተነካኩ ይኖሩ እንደሆን አስፈላጊው ክትትል እየተደረገ መሆኑንም ሐኪሞቹ አክለው አስታውቀዋል። ይህ በዚህ እንዳለ ዓለም አቀፉ የኦሎምፒክ ኮሚቴ ብሎ በመወሰኑ ከአትሌቶች ብርቱ ነቀፋ እየወረደበት ነው። የአይኦሲ ፕሬዚደንት ቶማስ ባክ እንደ አውሮፓውያን አቆጣጠር ሐምሌ 24 እስከ ነሐሴ 9 የሚካሄደውን የቶኪዮ ኦሎምፒክስ ውድድር የመሰረዝ እቅድ የለንም ሲሉ ትናንትና ነው ከኦሎምፒክ ባለስልጣናትና ከአትሌቶች ተወካዮች ጋር ባደረጉት ውይይት ያስታወቁት። የኮሮና ቫይረስ ዓለም አቀፍ ወረርሽኝ በቀዳሚነት የተቀሰቀሰባት የቫይረሱ መነሻ የሆነችው የቻይናዋ ውሃን ከተማ ለመጀመሪያ ጊዜ ትናንትና ረቡዕም ሆነ ዛሬ አንድም የቫይረሱ አዲስ ተጠቂ እንዳልተገኘ ይፋ አድርጋለች። እንደሚታወቀው ውሃን ላለፉት 2 ወራት የቫይረሱን መዛመት ለማስቆም ዝግ ሆና ከረመችው። እናም በቅርብ ሳምንታት የተጠቂዎቿ ቁጥር ሲቀንስ ቆይቷል። በሌሎች ሀገሪቱ አካባቢዎች ግን ዛሬ 34 አዲስ የቫይረሱ ተጠቂዎች እንደተገኙና ከሌላ ሀገር የመጡም እንዳሉባቸው የገለጹት የቻይና የጤና ባለስልጣናት ይህ ሁኔታ ሀገራችን ወረርሽኙን ለመቆጣጠር ያስመዘገበችውን ትልቅ ስኬት ችግር ላይ ይጥላል ብለው እንደሰጉ እየተናገሩ ነው። በአሁኑ ጊዜ ቫይረሱ 166 ሀገሮችን አዳርሷል። የዓለም ጤና ድርጅት እንዳለው ከ208,000 በላይ የተረጋገጡ የቫይረሱ ተያዦች አሉ። እስካሁን 8,600 ሰው ሞቷል በኮሮና ቫይረስ። በአሁኑ ወቅት የኮሮና ቫይረስ ተያዥ ሪፖርት ያልተደረገባት ደቡብ ሱዳን በሌላ በኩል በከባድ የኩፍኝ ወረርሽኝ ተጠምዳ እንደምትገኝ ተዘግቧል። ከጥር ወር አጋማሽ ወዲህ ከ4700 በላይ ሰዎች መጠቃታቸውና 26 መሞታቸውን የተገለጸው 2.5 ሚሊዮን ህጻናትን መከላከያ ክትባት ለመስጠት እየተዘጋጀ መሆኑ ተነግሯል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች፣ አሁን ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ እናሰማችሁ።
ኢትዮጵያም አሁን ገና መስኮቱ አልተዘጋም ማለት ይችላል። 6 ሰው ነው ያገኘ ነው። 6ቱም ቢሆኑም ራሱ እያንዳንዳቸው በትክክል ከውጭ ጋር የተገናኘ ኢንፌክሽን እንደሆነ ነው የምናውቀው እስካሁን ድረስ። ኢትዮጵያ ውስጥ ሆኖ ምንም ግንኙነት ሳይኖረው ከየት እንደመጣ ያልታወቀ ኢንፌክሽን መምጣት ሲጀምር ነው መደንገጥ የምትጀምረው። ሁለተኛው ደረጃ ላይ የምትደርሰው
2 ዓመት 1 ዓመት የለንም፣ 2 ወርም የለንም። በቀናቶች ውስጥ ግዴታ የጤና ባለሙያ መሆን የለባቸውም። በጣም አጭር የሆነ ስለዚህ ብቻ በቂ የሚሆን ስልጠና ተሰጥቶ እነዚህ ሰዎች በየቦታው እየሄዱ ማስተማርና ስለ ኮቪድ-19 የሚያስፈልገውን ኢንፎርሜሽን ማስተማራት መቻል አለባቸው። አሁን ካልተደረገ ነገሩ ከሰፋ በኋላ it will be too late።
የኮሮና ቫይረስን ወረርሽኝ ለመግታት በመጪዎቹ ቀናት በኢትዮጵያ መሆን ያለበትን አስመልክቶ መንገድ ጠቋሚ ምክር ሐሳብ ያቀረቡ ሁለት የመስኩ ባለሙያዎች ናቸው የሰማችኋቸው። የውይይታቸውን የመጀመሪያ ክፍል በሁለተኛው አጋማሽ እናቀርባለን። ጠብቋቸው አድማጮች። አሁን ልዩ ማሳሰቢያ።
I'm Amanda Bennett and I'm director of Voice of America. I'm recording this from home because here at Voice of America almost all of us are now working remotely in order to help slow the spread of the coronavirus that I know has been affecting so many of you and your families.
Amanda Bennett balallo. የአሜሪካ ድምጽ ራዲዮ ስራ አስኪያጅ ነኝ። የምትሰሙት መልእክቴን ከቤቴ ነው ያስተላልፍኩላችሁ። የኮሮና ቫይረስ እናንተንና ቤተሰባችሁን እያጠቃ መሆኑን ስለማውቅ የዚህን ቫይረስ ስርጭት ለመክታት እኔና የአሜሪካ ድምጽ ራዲዮ ሰራተኞች ከቤታችን ሆነን ነው የምንሰራው። የሰራተኞቻችን ጤንነትና ደህንነት ዋናው ግድ የሚለን ሲሆን እናንተም በዚያ አስቸጋሪ ጊዜ ትክክለኛውን ውሳኔ ለማድረግ ለእውነተኛና ያልተዛባ መረጃ የዜና ስርጭታችንን እንደምትታደምጡ አውቃለሁ። ስለዚህም የፕሮግራማችንን ስርጭት በዚያ አስቸጋሪ ጊዜም ለመቀጠል በትጋት እየሰራን ነው። ምናልባትም አንዳንድ ፕሮግራሞቻችን ላይ ለውጥ ታዩ ይሆናል። የማይተላለፉም ሊኖሩ ይችላሉ። ያ ከሆነ ደግሞ የለመዳችሁትን ጠቃሚ ፕሮግራም የት ማግኘት እንደምትችሉ እናሳውቃችኋለን። በመጨረሻም መልካም ጤናና መልካም እድል እመኝላችኋለሁ። አመሰግናለሁ። አገልግሎታችንን እንደምንቀጥልም እተማመናለሁ። አመሰግናለሁ።
I'd like to wish you all good luck and good health and thank you very much. We'll hopefully be here for you. Thank you.
የአሜሪካ ድምጽ ዳይሬክተር አማንዳ ቤኔትን ድምጽ ነው የሰማችሁት። በትላንትናው ዕለት ለአሜሪካ ድምጽ አድማጮች ያስተላለፉትን ልዩ መልእክት አሁን በቀጥታ ወደ ዕለቱ አብይ ርዕስ ዛሬ የተንቀሳቃሽ የስልክ ጥሪ ያደረጉ ኢትዮጵያውያን በሙሉ ስለ ኮሮና ቫይረስ የጥንቃቄ መልእክቶችን ሲያዳምጡ ውለዋል። ሰዎች ስልክ ሲደውሉ የሚሰሙት የጥሪ ድምጽ የኮሮና ቫይረስ የጥንቃቄ መልእክት እንዲሆን ያደረገው ኢትዮ ቴሌኮም 45 ሚሊዮን ደንበኞችን ለመድረስ ማሰቡን ዋና ስራ አስፈጻሚዋ ወይዘሪት ፍሬህይወት ታምሩ ለአሜሪካ ድምጽ ተናግረዋል። የስልክና የኢንተርኔት አገልግሎት የተቋረጠባቸው የምዕራብ ኦሮሚያ አካባቢዎች በተለያዩ መንገዶች መረጃ በሚያገኙበት ሁኔታ ላይ ውይይት መደረጉንም ዋና ስራ አስፈጻሚዋ ጠቁመዋል። የኢትዮ ቴሌኮም ዋና ስራ አስፈጻሚዋን ወይዘሪት ፍሬህይወት ታምሩን ያነጋገረው እስክንድር ፍሬው ተከታዩን አድርሶናል።
ጤና ይስጥልን። የኮሮና ቫይረስ ስርጭትን ለመግታት የእርስዎም ኃላፊነት ከፍተኛ ነው። እጆን በሳሙናና በውሃ ይታጠቡ። በተቀመጡበት ስፍራ በቂ አየር እንዲኖር ያድርጉ። ትኩሳትና የሳል ምልክት ከሚያሳዩ ሰዎች ጋር ንክኪ ያድርጉ። የህመም ስሜት ካለው አቅራቢያው የሚገኝ ሐኪምን ያማክሩ። ባለመጨባበጥ ራስዎንና ወገኖን ከኮሮና ቫይረስ ስርጭት ይጠብቁ። ኢትዮ ቴሌኮም ፍጹም ጤናን ለህዝባችን ይመኛል።
በጣም አመሰግናለሁ ስለጊዜዎት ወይዘሪት ፍሬህይወት ታምሩ የኢትዮ ቴሌኮም ዋና ስራ አስፈጻሚ በአሜሪካ ድምጽ ሬዲዮ አድማጮች ስም አመሰግናለሁ። በቅድሚያ በኮሮና ቫይረስ ዙሪያ ግንዛቤ የሚያስጨብጥ አዲስ አገልግሎት ጀምራችኋል። እስቲ እሱን ያብራሩልኝ መጀመሪያ።
እሺ እስክንድር አመሰግናለሁ። ላንተም ጤና ይስጥልኝ።
ልክ እንደ መልእክቱ ማለት ነው በስልኩ ላይ እንደሚሰማው።
አዎ አዎ ለሁላችንም ዛሬ ጀመርነው ግንዛቤ ለመፍጠር ነው ወይም በኮሮና ቫይረስ ስርጭትን ለመግታት ተገቢ ጥንቃቄ ማህበረሰባችን እንዲያደርግ በሌሎች ሚዲያዎች ከሚደረገው ግንዛቤ መፍጠር ስራዎች በተጨማሪ እያንዳንዱ ደንበኛ ደግሞ ያው አሁን ኢትዮ ቴሌኮም 45 ሚሊዮን ደንበኞች አሉ። ስለዚህ በአብዛኞቻችን በምናደርጋቸው የስልክ ልውውጦች ይሄንን የግንዛቤ ማስጨበጥ ወይም ደግሞ መፍጠር ስራ ብንሰራ እኛም የበኩላችን አስተዋጽኦ እናደርጋለን ብለን ነው። አውትባውንድ ይባላል። ያው ጥሪ ሌላ ጊዜ ጥሪ ስታደርጉ ቢፖንቶን ነው የነበረው አይደለ? ታስታውሳለህ ብዬ አስባለሁ።
ተከከከ።
አሁን ደግሞ ያደረግነው ስለዚህ በወዲያኛው በሚደውልለት በኩል ያለው ወገን እስከሚያነሳ ድረስ ይሄንን የግንዛቤ ማስጨበጫ ወይም ደግሞ ልንወስዳቸው የሚገቡ ጥንቃቄዎችን ነው ያስቀመጥነው በድምጽ መልእክት ማለት ነው።
የኮሮና ቫይረስ ስርጭትን ለመግታት የእርስዎም ኃላፊነት ከፍተኛ ነው። እጆን በሳሙናና በውሃ ይታጠቡ። በተቀመጡበት ስፍራ በቂ አየር እንዲኖር ያድርጉ።
ከዚህ በተጨማሪም 4-4 ላይ እንደዚሁ እየደወልን አንዳንድ ጊዜ ያው ለመጀመሪያ ጊዜ ስለሆነ ይሄንን አገልግሎት ስናስጀምር ደንበኞቻችን እስከሚገነዘቡ ድረስ ጥሪውን ላይመልሱት ይችላሉ በሚል ሁሉንም አማራጮች ነው እየተጠቀምን ያለ ነው። አንደኛው አሁን ዛሬ ጀመርነው የሪንግቶኑ ማለት ነው።
የጥሪው ማለት ነው።
ጥሪው ማለት ነው። ማለት ነው። ሌላኛው ደግሞ 4444 ቁጥር ላይ ደግሞ እኛ ፑሽ እያደረግን ከኛ በኩል እየደወልን እናንተ ደውላችሁ እኛ እየደወልን ደግሞ እንደዚሁም ከትላንትና ጀምረን እሱም ላይ እንደዚሁ ስራ እየሰራ ነው እየላክን ነው። ዛሬም ጥሪ እየላክን ነው ለደንበኞቻችን ያለ ነው ማለት ነው። ከዛ በተጨማሪ 44 ላይ ስትደውልም እንደዚሁ ያንን ድምፅ የተቀረጸውን ድምፅ ታገኘዋለህ ማለት ነው። ለግንዛቤ ማስጨበጫ ብለን ወይም ደግሞ ስርጭቱን ለመግታት ልንወስዳቸው የሚገቡ ጥንቃቄዎች ላይ መልእክት እያስተላለፍን ነው የምንገኘው ማለት ነው።
ምን ያህል ደንበኞችን ወይም ኢትዮጵያውያንን እንደርሳለን ብላችሁ ታስባላችሁ? አሁን በአጠቃላይ በጀመራችኋቸው አገልግሎቶች እንግዲህ 45 ሚሊዮን ደንበኛ አለን ሲባል ወይዘሪት ፍሬዎት አንዳንዱ ምናልባት 2-3 ስልክ ያለውም ተቆጥሮ ሊሆን ይችላል የሚል አለ እና ምን ያህል ሰው እንደርሳለን ብላችሁ ታስባላችሁ?
እውነት ነው እንግዲህ አሁን ትላንትና እና እንኳን ዛሬ ባደረግነው በሚሊየንስ ላይ ደረስነው ከቅርብ ሰዓት በፊት ያለኝ መረጃ ማታ ላይ ስለምከታተል እንደዚሁም መረጃውን እናደርሳችኋለን። እኛ የምንልከው እንግዲህ ጥሪ ፑሽ የምናደርግላችሁ ወደ እናንተም እንደውለዋለን። እያንዳንዱ ደንበኛ ደግሞ አንዱ ደንበኛ ወደ ሌላኛው ደንበኛ በሚያደርገው ጥሪ መካከል ደግሞ ያስቀመጥነው ድምፅ አለ። እሱም እንደዚሁ የራሱ ሚና ይጫወታል። ከዚህ በተጨማሪም ኮል ሴንተራችን ኮንታክት ሴንተራችን ላይ 994 ላይ ሲደወል ደንበኞች ጥሪውን ማዕከሉን እስከሚደርሱ ዌይቲንጉንም እሱን አድርገነዋል። ስለዚህ ባሉት አማራጮች ሁሉ ደንበኞች ጥሪ ስልክ ልውውጥ ሲያደርጉ ይህንን የግንዛቤ ማስጨበጫ ወይም ደግሞ ሊወሰዱ የሚገባ ጥንቃቄዎችን መረጃ እንዲያገኙ ነው እያደረግን ያለ ነው። ስለዚህ እስካሁን ድረስ በአማርኛ ነው መልእክቱን እያስተላለፍን ያለ ነው። ዌይቲንግ ላይ እያጠናቀቅንን ያለ ነው። አሁን እሱንም እንደዚሁ
መጠበቂያ ላይ ማለት ነው።
መጠበቂያ ላይ በአፋን ኦሮሞ፣ ትግርኛ እንደዚሁም ሶማሌኛ እኛ ኮንታክት ሴንተር ላይ ወይም ኮል ሴንተራችን ማለት ነው 4 ቋንቋዎች ስላሉን እነሱንም እንደዚሁ እያስተረጎምነን ያለ ነው እና ለመድረስ እየሞከርን ያለ ነው። እንግዲህ ሁሉም ደንበኞች የኢትዮ ቴሌኮም ደንበኞች በሚያደርጉት የቴሌኮም ትራንዛክሽን ወይም ልውውጥ ይህንን የግንዛቤ ማስጨበጫ እንዲደርሳቸው ለማድረግ ነው ጥረት እያደረግን ያለ ነው።
45 ሚሊዮን ወይስ በሚሊዮኖች?
45 ሚሊዮን ደንበኛ ጠቅላላ በቀን ጥሪ ያደርጋል ማለት አይደለም። የዛሬን ጥሪ ምን ያህል ጥሪ እንደተከናወነ ማታ ላይ ዳሽቦርድ ስላለን እንነግራችኋለን። ያ ሁሉ ጥሪ ይደርሰዋል ማለት ነው። ወይም ጥሪ ያደረገ ሁሉ በቀን 2-3 ነው፣ አንድ ጊዜ ብቻ አይደለም ይህንን መረጃ እያገኘ ያለው እና ጥሩ ነገሩ ለማዳመጥም ብለው ደንበኞች እየደወሉ እንዳሉ አስተያየቶችን ሰጥተውናል፣ ሰምተናል። ጥሩ ነው።
ስልክ ማያነሱ ሰዎችን ሁሉ መቀየም አቁመዋል። መልእክቱን ሰምተው ይዘጋሉ ቢያንስ።
በጣም እናመሰግናለን። በዚህ አጋጣሚ ሁላችንም ያው እየተባበርነን ያለ ነው። በጣም ጥሩ ነው ብዬ ነው የማስበው እና ይችንም ቴክኖሎጂ የሚፈቅድልን አማራጮችን ሁሉ እየተጠቀመ ህብረተሰባችን መረጃ እንዲደርሰው እናደርጋለን። በደንብ ይሄንን ካሰራጨን በኋላ ደግሞ ቀጣይም ሊወሰዱ የሚገባ ከጤና ሚኒስቴር የሚወጡ መረጃዎችንም እንደዚሁ እየወሰድን በቀጣይም አፕዴት እያደረግን መረጃ የምናደርስ ይሆናል ማለት ነው።
የመጨረሻ ጥያቄ ላድርገው ወይዘሪት ፍሬዎት፣ ምዕራብ ኦሮሚያ አካባቢ እንግዲህ መንግስት እያካሄደ ባለው የሚሊተሪ ኦፕሬሽን ምክንያት ወይም እንግዲህ የጦር እንቅስቃሴ ምክንያት የተቋረጡ የቴሌፎን እንዲሁም የኢንተርኔት አገልግሎቶች አሉ። አሁን ሁኔታው ለየት ያለ ሁኔታና ጥንቃቄ የሚጠይቅ ስለሆነ መልእክትም ለማስተላለፍ ከዚህ አንጻር እየተካሄደ
እስክንድር፣ እንደምታስታውሰው እንግዲህ በዛ አካባቢ ያለው የቴሌኮም አገልግሎት የተቋረጠው በአካባቢው ከነበረው የጸጥታ የደህንነት ጋር ተያይዞ ያሉ ችግሮችን መንግስት እነሱን ለመቅረፍ በሚወስዳቸው እርምጃ ነው አገልግሎት የተቋረጠው ማለት ነው። ስለዚህ በቅርቡም እንግዲህ የኮሮና ቫይረስ እንደተከሰተ በዛ አካባቢ መረጃ ለማግኘት ህብረተሰቡ እንዳይቸገር ውይይት አድርገናል። በተለይም የኦሮሚያ ክልል መንግስት አስፈላጊ የሆኑት ነገሮች ሁሉ እንዳዘጋጀና በቅርብ ህብረተሰቡ መረጃ የሚያገኝበትን በሬዲዮም እንደዚሁም በቴሌቪዥን ሌሎችንም ደግሞ ሴንተሮች እንዳቋቋመ መረጃው አለኝ፣ ተወያይተናል። እንደምታውቁት እንግዲህ ሌላኛውን ችግር ቀደም ብሎ የተከሰተውን ችግር ለመፍታት ተብሎ የተደረገ ስለሆነ እንዴት አድርገን ንፍቷ የሚለውን ተወያይተንበታል ማለት ነው። እንዲሁ ዝም ብለን አላለፍንም። እስካሁን ግን ቴሌኮም ሰርቪሱን ለመክፈት የሚያስችሉ ሁኔታዎች ላይ አልደረስንም። በቅርቡ ግን ነገሮች ይስተካከላሉ ብዬ አስባለሁ። ሁሉም የሚመለከታቸው አካላት ግን ጉዳዩን ትኩረት ሰጥተው በዛ አካባቢ መረጃ ጥራት እንዳይኖር እየሰሩ ናቸው ያሉት። ይህንም በደንብ አውቃለሁ።
ወይዘሪት ፍሬህይወት ታምሩ የኢትዮ ቴሌኮም ዋና ስራ አስፈጻሚ፣ በጣም አመሰግናለሁ ስለ ጊዜዎት። በአሜሪካ ድምጽ ሬዲዮ አድማጮች
ስም አመሰግናለሁ። መልካም ጊዜ። ጤና ይስጥልኝ።
በጣም አመሰግናለሁ። ጤና ይስጥልኝ።
ጤና ይስጥልን። የኮሮና ቫይረስ ስርጭትን ለመግታት የእርስዎም ኃላፊነት ከፍተኛ ነው። እጆን በሳሙናና በውሃ ይታጠቡ። በተቀመጡበት ስፍራ በቂ አየር እንዲኖሩ ያድርጉ። ትኩሳትና የሳል ምልክት ከሚያሳዩ ሰዎች ጋር ንክኪ አድርጉ። የህመም ስሜት ካለው አቅራቢያው የሚገኝ ሐኪምን ያማክሩ። ባለመጨባበጥ ራስዎንና ወገኖን ከኮሮና ቫይረስ ስርጭት ይጠብቁ። ኢትዮ ቴሌኮም ፍጹም ጤናን ለህዝባችን ይመኛል።
አድማጮች፣ ተከታዩም የመጽሔት ዘገባ ከኮሮና ቫይረስ ጉዳይ ጋር ያቆየናል። ለኮሮና ቫይረስ ተጋልጠው ይሆናል በሚል የተጠረጠሩ ሰዎች የሚወሰዱ ናሙናዎች እንዴት ይመረመራሉ? ውጤቱን ለማወቅስ ምን ያህል ጊዜ ይወስዳል? በኢትዮጵያ የሚገኘው ላብራቶሪ የመመርመር አቅሙስ ምን ያህል ነው? የሚሉትን ጥያቄዎች የሚመልስ ዘገባ ነው የተከታዩ ቅንብር ትኩረት። ጽዮን ግርማ ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት የጸረ ኮሮና ቫይረስ ቅድመ ዝግጅትና ምላሽ አሰጣጥ ኦፕሬሽን ዘርፍ አስተባባሪ ዶክተር ያረጋል ፉፋ ጋር፣ ከጤና ሚኒስቴር ደግሞ የሕክምና አገልግሎቱ ዋና ዳይሬክተር አቶ ያዕቆብ ሰማንን አነጋግራ ተከታዩን ዘገባ አሰናድታለች።
በኢትዮጵያ ለኮሮና ቫይረስ ተጋልጠዋል በሚል ከተጠረጠሩ ሰዎች የሚወሰደው ናሙና ምርመራ ስለሚደረግበት ሁኔታ በጤና ሚኒስቴር የሕክምና አገልግሎት ዳይሬክቶሬት ዋና ዳይሬክተር አቶ ያዕቆብ ሰማን ሲናገሩ፣ በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ስር የጤና ሚኒስቴር ላብራቶሪ እንዳለ ያብራራሉ።
ትልቅዬ በጤና ሚኒስቴር ስር ያለ በኢትዮጵያ ሕብረተሰብ ኢንስቲትዩት ስር ትልቅ ላቦራቶሪ አለን። የጤና ሚኒስቴር ላቦራቶሪ፣ እዛ ላቦራቶሪ ውስጥ ናሽናል ኢንፍሉዌንዛ ላቦራቶሪ ይባላል። ያው ከዚህ በፊት እነዚህ ኢንፍሉዌንዛዎች አዲስ አይደለም፣ ያው ጊዜ እየተከፈቱ አልነበረም በተለያየ ጊዜ። ስለዚህ የነሱን የሚመረምር ትልቅ ላቦራቶሪ ኢንተርናሽናልም በደብሊው አክቲቪቲ የሆነ ላቦራቶሪ ነው ያለው። ከዚህ አሁን እየሆነ ያለው ምንድን ነው? ታካሚ ለምሳሌ የተገኘው ኤርፖርት ላይ ከሆነ ከጄኔሲስ ሴንተር ይሄድና ከዛ ከጄኔሲስ ሴንተር አምፕል ተወስዶ አምፕል ኬሪ የሚደረግበት ፕሮሲጀር አለው። አንድ ባይ አምቡላንሶች አሉ አምፕል ብቻ የሚወስዱ ካለበት ማለት ታካሚ ወይም ደግሞ ተጠርጣሪ ከነበረበት ቦታ ሳምፕል ይዘው ወደ ሪፈረንስ ላቦራቶሪ ይመጣሉ።
በህብረተሰብ ጤና ኢንስቲትዩት የጸረ ኮሮና ቫይረስ ቅድመ ዝግጅትና ምላሽ አሰጣጥ ኦፕሬሽን ዘርፍ አስተባባሪ ዶክተር ያረጋል ፉፋ በበኩላቸው የመጀመሪያው ሰሞን የተወሰዱ ናሙናዎች ደቡብ አፍሪካ ተልከው እንደተመረመሩ አስታውሰው፣ አሁን ግን ሙሉ በሙሉ በዚህ ላቦራቶሪ ምርመራ እየተደረገበት እንደሚገኝ ተናግረዋል።
ሳውዝ አፍሪካን ልክ ነበር፣ ምክንያቱም ቴስት ኪቶችን ስላልነበረን። ነገር ግን ከዓለም ጤና ድርጅት እና ከአሜሪካ ሲዲሲ እና ከአፍሪካ ሲዲሲ ባገኘናቸው መመርመሪያዎች የመጀመሪያ አካባቢ በህብረተሰብ ጤና ኢንስቲትዩት ጀመርን። በአሁኑ ሰዓት የማረጋገጥ ስራዎችን እንሰራለን። ዓለም አቀፍ ደረጃ የሚሰራባቸው ኪቶች ናቸው። ማረጋገጫ ከመስራታችን በፊት ኢንፍሉዌንዛ ላይክ ወይም ኢንፍሉዌንዛ የሚመስሉ ቫይረሶችን በሙሉ የመጀመሪያ የማጣራት ስራ ይሰራል። ለዛ ፖዚቲቭ የሆኑት እንደገና ተጣርተው ለኮቪድ-19 ለኮንፈርሜሽን ይሰራላቸዋል። በዚህ ነው እየሰራን የምንገኘው። ሲሆን
አሁን ምርመራ የሚደረግባቸው ላብራቶሪዎች ቀደም ሲል ለኢንፍሉዌንዛ የተዘጋጁ መሆናቸውንም ዶክተር ያረጋል ያስረዳሉ።
ከዚህም በፊት ከተለያዩ አካላት ጋር በመሆን ለኢንፍሉዌንዛ እና ለሳሪ ሰንቲኔል ሳይቶች ነበሩን በሀገር አቀፍ ደረጃ በተለያዩ ጤና ፋሲሊቲ ውስጥ እና እዛ ላይ የሚሰሩ ልምድ ያላቸው ላቦራቶሪ ባለሙያዎች አሉ። ነው ከመጀመሪያው ለእነዚህ አይነት ቫይረሶች ናሙና መውሰድ የሚችሉ ለምሳሌ አዲስ አበባ ሆስፒታሎች አምስት ሆስፒታሎች ላይ አሉ። ከማዕከላዊ ከሆነው ከላቦራቶሪ ሴንተር ውጭ በየክልሉም አሉ። በክልሉም ደግሞ ኦሪጂናል ላቦራቶሪ የሚባሉ ለሪፈራንስ ላቦራቶሪ የምንጠቀማቸው ትልልቅ የቫይራል ላቦራቶሪ ላይ ለምሳሌ ሚዝልስ ላይ ሌሎችም ላይ መስራት የሚችሉ ሰንተሮች አሉን። ስለዚህ እነሱን ያው አንተወሰኑ ሰዎች ወደ ውጭ ሀገር ወደ ሴኔጋል ሄደው ሰልጥነው መጠው የአሰልጣኞች ስልጠና ከተሰጣቸው በኋላ በእነሱ በኩል ነው የሚወሰደው። ስለዚህ ሙን አወሳሰዱ ማንኛውም ኢቨን አይደለም ላብ ባለሙያ ሌሎቹ ጤና ባለሙያዎች፣ ሐኪሞች፣ ነርሶችን መውሰድ በሚችሉበት ደረጃ መውሰድ ይቻላል። ከጉሮሮ ነው የሚወሰደው እንዳልኩሽ። ፎልስ ኔጋቲቪቲን ለማሳነስ ሲባል የመጀመሪያው ዙር ለኢንፍሉዌንዛ ላይክ እና ለእነዚህ ኮቪድ ቤተሰብ ለሆኑት የማጣራት ስራ ይሰራ እና ለዛ ፖዚቲቭ የሆነ ሰው ነው ለኮቪድ ምርመራ የሚደረገው።
ለኮሮና ቫይረስ ተጋልጠው ሊሆን ይችላል በሚል የተጠረጠረው ግለሰብ ከጉሮሮ ላይ የሚወሰደው ናሙና ውጤት አሁን ባለ ሁኔታ በአጭር ሰዓታት እንደሚጠናቀቅ ዶክተር ያረጋል ጨምረው ይናገራሉ።
ውጤቱ ከአራት ሰዓት እስከ አንድ ቀን ይፈጃል። የናሙና ብዛትና ሌሎችንም ፕሮሰሶችን ለማድረግ እስከ አንድ ቀን ይፈጃል። በእኛ እንጂ ኖርማሊ ከአራት እስከ አንድ ቀን መሀል ማለቅ የሚችል ነው።
የጤና ሚኒስትሩ አቶ ያዕቆብ በበኩላቸው የምርመራ ውጤቱ ስለሚገለጽበት ሁኔታ ያስረዳሉ።
ተመርምሮ ውጤቱ በትክክለኛ ሰንሰለት ማለት ነው። ውጤቱ ኢትዮጵያ መደጀቶት ኢትዮን ተስላላት ኢትዮጵያ ኦፊሰር አላት። በኮማንድ ነው የሚተዳደረው። ኢትዮጵያ ኦፊሰሩ ውጤቱ አፕሩቭ አድርጎ ለሚኒስትሩ ይልካል። ሚኒስትሩ ለፓብሊክ ዲስክሎዝ ያደርጋል ማለት ነው።
ዶክተር ያረጋልም በአሁኑ ሰዓት የውጤት አገላለጹን በተመለከተ ፕሮቶኮሉ ተመሳሳይ እንደሆነ ይናገራሉ።
እዚያ በአዲስ አበባ ደረጃ እየተሰራ ያለው ውጤት ወይንም ከክልል መጡ የሚሰራ ናሙና የላብ ባለሙያው ቀጥታ ለህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ነው ሪፖርት የሚያደርገው።
ነገር ግን በአሁኑ ሰዓት አንድ ላብራቶሪ ብቻ ስለሆነ ያለው መረጃውን በዚህ መንገድ እንደሚሰጥ ገልጸው፣ ላብራቶሪ በክልሉ በሚደራጅበት ጊዜ ውጤት አገላለጽን የተመለከተ ተጨማሪ የመረጃ ልውውጥ ሰንሰለት ይዘጋጃል ብለዋል። በአሁኑ ሰዓት ከክልል ስለሚመጡ ናሙናዎች ዶክተር ያረጋል ሲያስረዱ
የራሱ የሆነ የትራንስፖርቴሽን ሲስተም አለው። ማለትም ትሪፕል ፓኬጅ ባላለ በዛ ተደርጎ ናሙና የሚንቀሳቀስበት ሂደት አለው። በዛ ተደርጎ ከክልሎች ከዚህም በፊት ከአማራ፣ ከትግራይ፣ ከኦሮሚያ ዛሬ ደግሞ ኢቨን ከሶማሊያ ክልል ናሙና የሚወስዱ ባለሙያዎች ሄደዋል። ስለዚህ ከዛ መጥተው ተሰርቶ ውጤቶች ተልከዋል። ነገር ግን አሁን ባለንበት ሰዓት ላይ ወደ ክልሎች ማስፋፋት ስላለብን በሂደት ላይ ያለ ፕሮሰስ ነው። እሱ ተሰራበት ይገኛል።
ዶክተር ያረጋል አያይዘው አሁን ባለው ሁኔታ ምርመራውን ለማድረግ የሚያስችሉትን የመመርመሪያ መሳሪያዎች እጥረትም እንደሌለባቸው ችግርም እንዳልገጠማቸው ይናገራሉ።
አሁን ባለው ሁኔታ ያው ይህን ያህል የኪት እጥረት የለም። ምክንያቱም ቅድም ሜንሽን ያረኳቸው አካላትም ድጋፍ እያደረጉልን ነው። ከዛ ውጭም በቻይና አምባሲ በኩልም ያገኘነው የኪት ድጋፍ አለ። በአሁኑ ሰዓት ደግሞ ያው እንደምታውቂው ጠቅላይ ሚኒስትሩ ከጃክማን ጋር ካወራ በኋላ በኢትዮጵያ በኩል ለሁሉም አፍሪካ ሀገር የሚከፋፈል የላብራቶሪ ኪት አለ። እዛ ውስጥ የእኛም ድርሻ አለ። ስለዚህ በአሁኑ ሰዓት ይህን ያህል በጥረት ደረጃ የሚነሳ የላብራቶሪ ኪት የለም።
ከአዲስ አበባ ውጭ ባሉ ክልሎችም በተመረጡ ቦታዎች ምርመራ የሚደረግባቸው ማዕከላትን ለማዘጋጀት በሂደት ላይ መሆናቸውን ዶክተር ያረጋል ጨምረው ተናግረዋል።
ውጤቶች ተልከዋል። ነገር ግን አሁን ባለንበት ሰዓት ላይ ወደ ክልሎች ማስፋፋት ስላለብን በሂደት ላይ ያለ ፕሮሰስ ነው። እሱ ተሰራበት ይገኛል። ሪፈራንስ ላቦራቶሪዎች አሉን የክልሎቹ በክልል ከተሞች። ስለዚህ እነሱ ላይ የዚህ ምርመራ ማድረግ በሚችሉበት ሰዓትና አቅም በማጎልበት እዛው ማድረግ በሚችሉበት ሁኔታ ላይ የማስፋፋት ስራዎች ተጀምረዋል። አላለቁም፣ ገና ሂደት ላይ ነው ያሉት።
አድማጮች፣ ከኮሮና ቫይረስ ጋር በተያያዘ ባለሙያዎችን ጠይቀን እያሰናዳን ያለነው ዘገባ በነገው ምሽትም ይቀጥላል። በትላንትናው ምሽት ለቫይረሱ ተጋልጠው ሊሆን ይችላል በሚል የተጠረጠሩ ሰዎች የሚቀመጡበትን ነጣጥሎ ማቆያ ማዕከላትን በተመለከተ ዘገባ አሰምተናችሁ እንደነበር ይታወሳል። በነገው ምሽት ደግሞ የአፍና አፍንጫ ማስክ አጠቃቀምን በተመለከተ ባለሙያ አነጋግረን ያጠናቀርነውን ዘገባ ይዤ መለሳለሁ። ለአሜሪካ ድምፅ ጽዮን ግርማ፣ ዋሽንግተን ዲሲ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈው ስርጭት ጮች አሁኑ ወደ ሁለተኛው አጋማሽ ስርጭት እንዘልቃለን። ቀዳሚው ቅንብር የኮሮና ቫይረስ የኢትዮጵያን መጪ ቀናትና የዩናይት ስቴትስን ሰሞንኛ ገጽታ ይመለከታል። ስጋት በአቅም እጥረቱ ላይ መዘናጋት ተጨምሮ የብዙዎችን ሕይወት ሊነጥቅ የሚችል ብርቱ ፈተና ከፊታችን መደቀኑን በማመላከት ይበጃሉና አሁኑኑ በተጨባጭ ተግባር ላይ መዋል አለባቸው ያሏቸውን ብልሃቶች አንድ ሁለት ብለው ዘርዝረው አቅርበዋል ሁለቱ ባለሙያዎች። የፕሮግራማችን ቤተኛ በመሆን በተደጋጋሚ ሙያዊ ትንታኔ ሲሰጡን የቆዩትን አንደኛውን እንግዳችንን ጨምረን ሁለቱንም በየተራ እንተዋወቃቸው።
ስሜ ሶስና ከበደ ይባላል። የምኖረው ባልቲሞር ሜሪላንድ ውስጥ ነው። የሕክምና ባለሙያ ነኝ። ፓብሊክ ሄልትን ሰርቻለሁ። ፖሊሲ ላይም ሰርቻለሁ። በፈረንጆች አቆጣጠር ቢትዊን 2007 and 2009 አዲስ የሆስፒታል ትሬኒንግ ፕሮግራም በተጀመረበት ጊዜ ያንን ፕሮግራም እንድመራ እድል አጋጥሞኝ ወደ ኢትዮጵያ ለሁለት አመት ሄድኩኝ። ለየል ዩኒቨርሲቲ ሰራሁኝ። ለብዙ ዓመት ፋክልቲ ሆኜ ጆንስ ሆፕኪንስ ዩኒቨርሲቲ ሰራሁኝ። ሄልት ፖሊሲ አስተምር ነበረ። በብዛት የሰራሁት ሄልት ኬር ኳሊቲ ኢምፕሩቭመንት ላይ ነው የማስተካከል። በዛ ላይ ነው ሪሰርች ማደርገው። አሁን ሪሰንትሊ የራሴን ስራ ጀምሬያለሁ እና ፊዚሽን ሆኜ እሰራለሁ። ኦኬዥናሊ ግን ብዙ ስራ አሁን ማማከር ነው።
አመሰግናለሁ አሉላ። ተላላፊ በሽታዎች ነው ያጠናሁት እና በሱ ስራ በማስተማርም በሽተኛ በመከታተልም በአመራርም እዚህ ዩኒቨርሲቲ ኦፍ ዊስካንሲን ማዲሰን ውስጥ በተላላፊ በሽታዎች ምርመራና ቁጥጥር ላይ ነው የምሰራው። ከዛ በተጨማሪ የኢንተርናሽናል ጉዞ ክፍል አለን፣ የሱ ዳይሬክተር ነኝ። እንዲሁም የግሎባል ሄልዝ በዓለም ላይ የሚገኙ ህመማት ላይ ያተኮረ ዲፓርትመንታችን ውስጥ ኃላፊ ሆኜ ነው የምሰራው።
ፕሮፌሰር ዳውድ ሰይድ ሲራጅ፣ ዶክተር ሶስና ከበደ እንግዶቼ ሁለታችሁንም ለትውውቁም ለጊዜያችሁም አመሰግናለሁ። ማክሰኞ ምሽት ነው ከስራ ወደ ቤት ተመልሳችሁ ባላችሁበት ከአሜሪካ ድምፅ በስልክ ነው ማነጋግራችሁ። ነገሮች በፍጥነት በመለዋወጥ ላይ ባሉበት በዚህ ሰዓት ለዚህ ቃለ ምልልስ ወደ ቢሮ መኪና እያሽከረከርኩ በመመለስ ላይ ሳለሁ ከዋሽንግተን ዲሲ እምብርት ላይ የሚገኘውን የከተማይቱ ትልቅ የስፖርት ማዕከል፣ ምግብ ቤቶች፣ ሲኒማ ቤት፣ ልዩ ልዩ መዝናኛዎች ከሚገኙበት ለወትሮ ቁጥሩ የበዛ ህዝብና የጎላ እንቅስቃሴ የሚታይበትን የከተማይቱን ክፍል አቋርጬ ነው ከዚህ የደረስኩት። አልፎ አልፎ ከሚታዩ ተሽከርካሪዎች በቀር ታዲያ አካባቢው ጸጥ ረጭ ብሏል። ቀደም ሲል ያን አካባቢ ለሚያውቅና ለሚያዘወትረው ሰው በሲኒማ ላይ ካልሆነ አይተነው የማናውቅ አይነት ፍጹም እንግዳ የሆነ ስሜት ይፈጥራል። እስኪ እናንተም በያላችሁባቸው ከተሞችና አካባቢዎች ያለውን ሁኔታ በመመልከት እንጀምር። ምን ይመስላል አካባቢያችሁ? ፕሮፌሰር ዳውድ፣ የኮሮና ቫይረስ ወረርሽኝን ለመቆጣጠር ሲባል የተወሰዱ እርምጃዎች ጨምሮ ይንገሩን።
አመሰግናለሁ። አንተ ያልከው በየትኛውም የአሜሪካ ቦታ እየደረሰን ያለው በእውነት በፍጹም እንዳልከው ከሲኒማ ውጪ በእውነት ይሆናል ብለን የማንጠብቀው ነገር ነው እየተካሄደ ያለው። አሁን ወደ አንተ ስመጣ ያገኘሁት ዶክተር በዚች 5 ቀን የወሰድኩት ውሳኔ በህይወቴ ያህል ያን ያህል ወስኜ አላውቅም እያለ ሲነግረኝ ነበረ። ዩኒቨርሲቲያችን አሁን ትምህርት ዘጋ። ዛሬ የሕክምና ትምህርት ቤታችን አይነት ንክኪ እንዳይኖራቸው፣ ተማሪዎች በሽተኛ እንዳይነኩ ከለከለ ከዛሬ ጀምሮ። ሰኞ የሳምባ ህመም ያላቸውን ብለን ነበር የወሰንነው። ያው በዚህ ከቀጠለ ለ2 ሳምንት ብሎ ነው የተወሰነው። ግን ከዚህ ከቀጠለ ትምህርት እንዴት ይሄዳል የሚለውን ነገር መገመት መቻል አለብህ። ከ1500 በላይ በየሀገሩ ተሰራጭቶ የነበረ ተማሪ ነበረን በዚህ ዩኒቨርሲቲ። በሙሉ ተጠርተው ተመልሰዋል ወደ የቦታቸው ከዓለም ጠቅላላ። እንደምታየው ነው ሆቴሎች እየተዘጉ ነው፣ ትላልቅ ካምፓኒዎች ነው እየተዘጉ ነው። ከ15 ሰው በላይ የሚጠይቅ ማንኛውም ስብሰባ፣ የትምህርትም ኮንፈረንስ በሙሉ ተዘግተዋል። በሽተኞቻችንን በቴሌፎን ማየት ጀምረናል። ዛሬ 10 በሽተኞች ነበሩ። 2 ብቻ ነው በአይን ያየሁት፣ ምክንያት በጣም አስፈላጊ ስለነበረ። የቀሩትን በቴሌፎን ነው ያደረግነው። እሱ በፍጹም ገምተውም አታውቅ ነው። ይህንን ለምንድን ነው የምናገር ያለሁት መሰለኝ፣ የኢትዮጵያ ሕዝብም እንዲሰማው ያስፈልጋል። መሙ ሳይሰራጭ እንዲወሰዱ ብለን ቅዳሜና እሁድ ላይ አንዳንድ እርምጃዎች በጣም ብዙ ስንነጋገርባቸው የነበሩ እንደዚህ ካልተደረገ እዚህ ነው የሚደረሰው፣ እንደዛም ተደርጎ ካልተደረሰ ነው እና አሁን አሜሪካ ምንድን ነው እየተባለ ያለው 10 ቀን ዘግይተን ነው ይህን እየሰራ ነው እያልን ያለ ነው። ፈረንሳይ በእርግጠኝነት ይነግሩሃል 10 ቀን ዘግይተናል ይሉሃል። ጣሊያኖች በእርግጠኝነት ይነግሩሃል 10-15 ቀን ዘግይተናል ይሉሃል። ምክንያቱም እነሱ አሁን ከቁጥጥራቸው ወጥቶ የበሽተኛው ብዛት በየቀን እንዴት እየጨመረ እንደሆነ እያየው ነው። እና ሁልጊዜ እንደሚባለው ነው ወረርሽኝ እንደዚህ አይነት ፓንደሚክ ሲመጣ ሁልጊዜ ትክክለኛ የምትሆነው በጣም ያበዛኸው ሲመስልህ ብቻ ነው። ምክንያቱ ይቀድምሃል። 2 የነበረው 4 ከዛ 20-50 ሺህ 5 ሺህ እያለ ስለሆነ የሚሄደው ለዚህ ነው የምንሯሯጥ ያለ ነው።
በቀናት እድሜ ውስጥ የቱን ያህል እንደተለዋወጠ እንዲያውም 10 ቀናት ዘግይተናል መባሉን ገልጠዋል። በእርግጥም አሳሳቢነቱ የናረ ይመስላል። እንደ ኢትዮጵያ ባለ የመጀመሪያዎቹ ህሙማን በታዩበት ቦታ ሊደረጉ ስለሚገቡ በተለያየ ደረጃ ያያቸዋቸውን ስትነጋገሩባቸው የነበሩትን ተከታትያለሁ። ኋላ ላይ በታይ ጥያቄዎች እንመለከታለን። ዶክተር ሶስና፣ እርስዎ ያሉበት ቦልቲሞር አንዱ ትልቁ የዩናይት ስቴትስ የሕክምና ተቋም ጃንስ ሆፕኪንስ ያለበት ከተማ ነው ያሉት። ምን ይመስላል አካባቢው የሚሰሩበትም ሆነ በዙሪያው ያለው ሁኔታ?
አሁን እኔ ያለሁት ለአጭር ጊዜ ሜይን ውስጥ ነው። ወደ ላይ ወደ ሰሜን ነው። ከሜሪላንድ አርብ መለሳለሁ። ለአጭር ስራ መጥቼ ነው። ግን እዚህም ያለው ሁኔታ ከባልቲሞር ብዙ የተለየ አይመስለኝም። ልክ ዶክተር ዳውድ እንዳሉት እኔም ዛሬ 12 በሽተኞች 4 በሽተኞች ብቻ ነው በፊት ለፊት ያየሁት። በስልክ ነው የተነጋገርነው ስለ ችግራቸው። እና መንገዱ ሁሉ ጸጥ ብሏል። ብዙ ሰው አይመጣም። ብዙ ሰው ይፈራል መውጣት። እና ብዙም የተለየ አይደለም። ልክ ዶክተር ዳውድ እንዳሉ በእንግሊዝኛ ሶሻል ዲስታንሲንግ የሚባለው ነገር በትልቁ እየተሰራበት ነው ያለው።
መልካም። ዶክተር ዳውድ ከጥቂት ሳምንታት በፊት ወደ ኢትዮጵያ ከመጓዞ በፊት ያደረግነው ቃለ ምልልስም ነበር። ከተመለሱም በኋላ አናግሬዎታለሁ። የመጀመሪያዎቹ ለኮሮና ቫይረስ የተጋለጡ ሰዎች ቁጥር እኔ እንጂ ትክክለኛው ቁጥር ስለመሆኑም እርግጠኛ መሆን አይቻልም። በፍጥነቱ ስርጭቱ ይቀጥላልና እንዴት ነው የምትመለከቱት አሁን ያለውን ሁኔታ? ቀደም የፈረንሳይ፣ የጣሊያንን፣ የዩናይትድ ስቴትስን ጉዳይ ካነሱባቸው ሐሳቦች ጋር ያዛምዱልን ዶክተር ዳውድ።
አመሰግናለሁ። እንዳልከው ኢትዮጵያ በቅርቡ ነው በአጋጣሚ ሄጄ ደርሼም የተመለስኩት። እንደ እድል ሆኖም ከጤና ጥበቃ ሚኒስትር ጋር ተገናኝቼ ስለነበር ከዛ ጊዜ ጀምሮ በአማካሪነት እየሰራሁኝ ነው ያለሁት። በየቀኑ የሚወስዷቸውን ከባድ እና በጣም አስቸጋሪ ውሳኔዎች በሀገራችን ሁኔታ ማለት ነው እከታተላለሁ፣ እሰማለሁኝም። እና ምንድን ነው አንድ ከመጀመሪያው ማስቀመጥ ያለብን ባይዘዌ ብዙ ጊዜ ከአንተ ጋር ስንነጋገር ደጋግሜ ያነሳሁት ነገር ነው። አድማጮች ሊያሰለች ይችላል፣ ግን ማወቅ ያለብን እንደዚህ አይነት ወረርሽኝ ሲነሳ በእርግጠኝነት ማወቅ አይቻልም እንዴት እንደሚሄድ። አሜሪካ አሁን እንደዚህ ሆነን ተይዘን ያለ ነው፣ ጣሊያንም እንደዛ ያለችው። ምክንያቱ በጽሁፍ በትምህርት በዛ ስፔሻሊቲ ላለን ሰዎች ብዙ ጊዜ እናወራዋለን እና እንሰማዋለን እና እናነባለን። ያለፉትን 50 ዓመት የሚሆነው 100 ዓመት የሚሆነውን ፓንደሚክ ስለምናነብ ልናውቀው እንችላለን፣ ግን ለውሳኔ ይከብዳል። ምክንያቱ ከአሁን በፊት አድርገው የማታውቅ ውሳኔ ስለሆነ እና ብዙ ጊዜ ጥሩ የሰራ አገር ህመሙን በሚገባ ሁኔታ ስለሚቆጣጠረው ትርፍ የሰራ ነው የሚመስለው። ለምሳሌ ቀላል ምልክት ሆንግ ኮንግ እና ሲንጋፖርን እንውሰድ። የኢንተርናሽናል ትራቭል ሶሳይቲ የሚባላለን እዛ እሰራለሁኝ እኔ እና ሁለት ዶክተሮች ለአንድ ሰዓት የፈጀ ውይይት ነበረን። መሪ ዶክተሮች ናቸው፣ አንዱ ከሆንግ ኮንግ፣ አንድ ከሲንጋፖር። ሲንጋፖር እና ሆንግ ኮንግ ቻይና አፍንጫ ላይ ነው ያሉት። በእንቅስቃሴ ካየሁ ከዩሮፕ ከሚንቀሳቀሰው ሰው የበዛ ይንቀሳቀስባቸዋል። አሁን ግን 150 እና 200 የሚሆን ሰው ነው የታመመባቸው ያለ። ለምንድን ነው? በጣም ከሚፈለገው በላይ ነው የተባለ የሚገመት ስራ ስለሰሩ ነው። መጀመሪያ ሰውን አለማስገባት፣ ህመም ምልክት ያሳየውን ቶሎ ብሎ መመርመር፣ ከተመረመረ በኋላ በሽተኛ ሆኖ ከተገኘ የተገናኘቸውን ሰዎች መፈለግ። ይሄ ነው ትልቁ። አንድ የታመመ ሰው ካገኘ ቢያንስ 30-50 ሰው ተነካክቷል። ባይዘታይ ዳያግኖስ ሲደረግ 10 ሰው ካገኘ የታመመ 500 ሰው ልታፈላልግ ነው ማለት ነው። በእኛ ሀገር እንዴት እንደሚሆን መገመት ትችላለህ። ግን አቨሬጅ አሁን የእናሱን ዳታ ስትነግረን ነው የሲንጋፖር ሐኪም 30-50 ሰው ነው አንዱ። ከዛ በኋላ ደግሞ ቶሎ ብለህ ምርመራውን አድርገህ ካላገኝ እነዚህ ሰዎች ደግሞ የራሳቸው ቅርንጫፍ ጀምረዋል። ሌላ ወደ 20-15 ሰው ሊያጋልጡብህ ነው ገና ሳትይዛቸው ማለት ነው። ስለሆነ ይህንን ለመግታት 3 መሰረታዊ ነገሮች መደረግ ስላለባቸው ነው በጣም በዚህ በማስ ሚዲያም ስታየን የነበረው። እነዚህ መሰረታዊ ነገሮች ምንድን ናቸው? መጀመሪያ የተጠረጠረው ምርመራው መደረግ አለበት በትክክል በጣም በብዛት ማድረግ አለብን። አሁን አየህ አቅም ስለሌለን እኛ እዚህ ላይ ደከም ብለናል። ከኛ አቅም በላይ ስለሆነ ነው ምርመራው። መሳሪያው ከባድ ነው፣ የምትፈልገውን ያህል ማግኘት አትችልም በአሁኑ ሰዓት በዓለም ደረጃ። ሁለተኛው ማድረግ ያለብህ ምንድን ከተመረመረ በኋላ ያለውን ግንኙነቶች በሙሉ አጣርተህ እነዚህን ሰዎች ቶሎ ብለህ ለይተህ ምልክት ካላሳዩ መከታተል መቻል አለብህ። 14 ቀኑን ኢንኩቤሽን ፔሪድ ያልነውን ለመያዝ ማለት ነው እነዚህን። ሶስተኛው ምንድን ነው? በተቻለ መጠን ሁሉም ሰው ዲስታንስ ኖሮት የእጅ ንጽህና በጣም አድሄር እንዲያደርግ ማድረግ ነው ያለብህ። አሁን እኛ በኢትዮጵያ ደረጃ ስታየው ከእነዚህ ውስጥ ፊዚብል የሆኑት 2 ናቸው። ሰዎች በተቻለ መጠን እንዳይገናኙ መግታት መቻል፣ ለምሳሌ እንደ ስፖርት ነገሮች፣ እንደ ስብሰባዎች፣ እንደ የቤተ ክርስቲያንና የመስጊድ እንቅስቃሴዎችን እንደ መቀነስ ያሉትን ነገሮች፣ ትምህርት ቤት መዝጋት የሚመስሉትን ከባድ የሚመስሉት ሪሌቲቭሊ ከሌላው ስታወዳድረው የቀለሉት ናቸው። ምክንያቱም በጣም ብዙ ሰው መርምረን እያወቅን ስላልሆነ አሁን ብዙ ሰው እያመለጠን ነው ብለን መገመት አለብን። እንደዛ ካልን በጣም በተቻለ መጠን በሁለቱ ደረጃዎች ላይ መቀጠን ስላለብን ነው። እና ከነዚህ አገሮች የምንማረው ይሄ ነው። አሁን ሆንግ ኮንግ እና ሲንጋፖር፣ ጣሊያን እና ፈረንሳይ፣ አሜሪካ እንዲህ ሲሆኑ ባያዩ ኖሮ የእነሱ ፖለቲካ መሪዎች አብዝታችሁት ነው ያ ሁሉ ገንዘብ ያወጣ ነው ይሏቸው ነበረ። በእርግጠኝነት መናገር ትችላለህ። አሁን ግን አይሏቸውም እንደዛ። አይተውታላ ከቻይና ጋር ከነሱ ያነሰ እንቅስቃሴ ያላቸው አገሮች እንዴት ንቅንቅ ላይ እንደሆኑ እያዩት ነው። እና ይሄ ነው ትልቁ ነገር። ኢትዮጵያም አሁን ገና መስኮቱ አልተዘጋም ማለት ትችላለህ። 6 ሰው ነው ያገኘ ነው። 6ቱም ቢሆኑም ራሱ እያንዳንዳቸው በትክክል ከውጭ ጋር የተገናኘ ኢንፌክሽን እንደሆነ ነው የምናውቀው እስካሁን ድረስ የኢትዮጵያውያኖቹ። ኢትዮጵያ ውስጥ ሆኖ ምንም ግንኙነት ሳይኖረው ከየት እንደመጣ ያልታወቀ ኢንፌክሽን መምጣት ሲጀምር ነው መደንገጥ የምትጀምረው፣ ሁለተኛው ደረጃ ላይ የምትደርሰው ማለት ነው።
ከውጭ ሀገር ሰው ጋር ንክኪ ሳይኖረው ከሀገር ውስጥ ካሉ ሰዎች የተላለፈ መሆኑን የሚያሳይ ከሆነ ሁለተኛው ደረጃ ደርሷል እያሉ ነው።
እሱ ኮሚኒቲ ትራንስሚሽን እንለዋለን። እሱ ነው በቃ የመጀመሪያው ፓንደሚኩ ስር ሰዷል ብለህ በቃ ከዚህ አሁን ከተነጋገርናቸው እና ጠቅላይ ሚኒስትሩ በቀደም ካስተዋወቋቸው በጣም ወሳኝ የሆኑ በላይ መሄድ የሚያስፈልግህ ያኔ ነው ሁለተኛው ደረጃ ሲታለፍ ነው ደግሞ።
መልካም ዝርዝር አስፍረዋል ዶክተር ዳውድ። በሕክምና ተቋማት ሐኪሞች ራሳቸው ሳይቀር ሊያደርጉ የሚገባውም ሊደረግላቸው የሚገባውን ጭምር ትወያያላችሁ። ወደ ዶክተር ሶስና ሄድና መለሳለሁ ወደ እርሶ። ዶክተር ሶስና እርሶም በዛ ቀደም ብዬ በጠቀስኩት የሐሳብ መለዋወጫ መድረካችሁ ቀደም ብዬ በጠቀስኩት አዲስ ስታንዳርድ በተሰኘ እንግሊዝኛ ጋዜጣ ላይ የሚጻፉት ግርድፍ ትርጉም ነው የምወስደው፣ ከትላንት ከዛሬና ከነጋችን እንማር የሚል ሊደረጉ ስለሚገቡ ጉዳዮች ያነሳሉ። በቅርብ ዓመታት ውስጥ በወረርሽኝ ደረጃ የደረሱትንና አፍሪቃን ግን አድቀው የሄዱትን ኢቦላን በዋቢነት ይጠቅሳሉ። እስኪ ዛሬ ያለውን ቀደም ብሎ ዶክተር ዳውድ ከጠቀሷቸው የሚለጥቅ ሐሳብ እንመልከት። ዛሬ ባለው ሁኔታ የመጀመሪያ ነው በሚባለው በዚህ ደረጃ ሊደረጉ ይገባል ያሏቸውን በጽሑፎ ያሰፈሯቸውን ለጊዜ ቁጠባ በቀጥታ ደርሶ ላምጣ፣ ዋና ዋና የሚሏቸውን ጭብጦች ያሳዩን እስኪ።
እሺ፣ አመሰግናለሁ። ዶክተር ዳውድ እንዳሉት የሶሻል ዲስታንስ አይሶሌሽን ወይም ደግሞ ሰዎችን አራርቆ ማስቀመጥ ወይም ደግሞ መከታተል አስፈላጊ ነገሮች ናቸው። ግን የፓብሊክ ሄልዝ ኮፍያዬን ካደረግኩኝ ከዛም በፊት የሚቀድሙ ነገሮች አሉ ብዬ አምናለሁ። ያነው ትልቁ ነገር ይሄ ሪስክ ኮሚኒኬሽን የሚባለው ነገር ነው። እንግዲህ በአማርኛ ቀጥታ ለመተርጎም ልትረዳኝ ትችል ይሆናል። ትልቁ የፓብሊክ ሄልዝ ስራ አንደኛው ይሄ ሪስክ ኮሚኒኬሽን የሚባለው
የመጋለጥ እድል ያለባቸውን ሁኔታዎች ለይቶ እንዲታወቁ ማድረግ።
አዎ፣ በጣም ጥሩ አመሰግናለሁ። እና እነዚህ የመጋለጥ እድል ያለባቸው ነገሮች እንዲታወቁ የማድረግ ስራው በጣም በጣም ትልቁና አስፈላጊው የመጀመሪያው ስራ ነው በኤፒደሚክ ውስጥ። ያ ደግሞ ብዙ አይነት መንገዶች መጠቀም አለብን። እንደጻፍኩት አሁን ባለንበት ዘመን ሶሻል ሚዲያ ስልክ ላይ ወይም ቴሌቪዥን፣ ሬዲዮ ላይ፣ ትዊተር፣ ኢሜል በተለያየ መንገድ ሰዎችን የተለያየ አይነት ነገር ሊያገኙ ስለሚችሉ እሱን መጠቀም፣ ከዛም በላይ ደግሞ ቢልቦርዶችን፣ ደግሞ ፓምፍሌቶችን፣ ፍላየሮችን ማስቀመጥ በጣም አስፈላጊ ነው። አሁን ትልቁ ስራ አንደኛውና የመጀመሪያው እሱ ነው። ምክንያቱም በብዛት ብዙ ህዝብ ሊሰማውና ሊረዳው የሚገባ ብዙ ነገር አለ። ከትልቁ ከሳይንቲፊክ እውቀት በላይ ደግሞ በውሸት ወይም ደግሞ ትክክል ባልሆነ ነገር ሰው ሊደናበር ስለሚችል ትልቁ ስራ እሱ ነው። ሌላው የሂውማን ሪሶርስስ ፎር ሄልዝ ዲቨሎፕመንት የሚባለው ነገር ነው። በፐብሊክ ሄልዝ ኢመርጀንሲ ላይ በተለይ ኢትዮጵያ ውስጥ አንድ ፊዚሽን ነው ለ30 ሺህ የሚሆን ሰው ያለው። እና እንደዚህ አይነት ስራ በሐኪሞች የሚሰራ ስራ አይደለም። የህዝባችን ቁጥር በጣም ብዙ ነው፣ 102 ሚሊዮን በላይ ነው። በጣም ብዙ ህዝብ በአነስተኛ ከተማ ውስጥ ነው የሚኖረው። እና በእንደዚህ አይነት ሁኔታ ባለበት እንደዚህ አይነት ችግር በሚመጣበት ጊዜ ዶክተር ያልሆነ ሰው ችግሩን ለማስወገድ እርዳታ ሊያደርግላቸው እንኳን ቢፈልግ ተቀባይነት ማይሰጡት አንዳንድ ሰዎች ሊኖሩ ስለሚችሉ ትልቁ ስራ የሚመስለኝ ህዝቡ እንዲረዳ ማድረግ። እነዚህ ቀለል ያሉ ነገሮች ፓብሊክ ሄልዝ ስራው ከባድ ነው፣ ግን ኮምፕሊኬትድ አይደለም። ያ ደግሞ በጣም የሚያስፈልግ ዲስቲንክሽን ነው። እና ይሄ እንደዚህ አሁን የሰው ኃይል እጥረት ባለበት ሀገር ውስጥ እንዴት አድርጎ ነው በቂ ሰዎች ማሰማራት የሚቻለው? በዛ ምክንያት ያንን ማሰብ የሚገባው አሁን ትልቁ ስራ መሰራት ያለበት ከማስ ሚዲያ ኢንፎርሜሽን እንዴት አድርገን ነው ሰዎች የምናሰለጥነው? 2 ዓመት 1 ዓመት የለንም፣ 2 ወርም የለንም። በቀናቶች ውስጥ ግዴታ የጤና ባለሙያ መሆን የለባቸውም። በጣም አጭር የሆነ ስለዚህ ነገር ብቻ በቂ የሚሆን ስልጠና ተሰጥቶ እነዚህ ሰዎች በየቦታው እየሄዱ ማስተማርና ስለ ኮቪድ-19 የሚያስፈልገውን ኢንፎርሜሽን ማስተማራት መቻል አለባቸው። አሁን ካልተደረገ ነገሩ ከሰፋ በኋላ
it will be too late.
ይዘገያል ያኔ ላይሳካ ይችላል.
ይዘገያል. ሌላው ትልቁ ሶስተኛው ነገር የሚመስለኝ ይሄ command post የሚባል ለባማሪኛ እንግዲህ አንድ የማከለ የሆነ ነገር ያስፈልጋል.
ስራዎችን የሚያስተባብር አካሄዱን አቅጣጫውን የሚያሳይ ሁሉን በትክክል ማደራጀት የሚችል በብሔራዊ ደረጃ ማዕከል መኖር አለበት ይላሉ ነው።
አዎ በጣም እና ከዛ ቦታ ውስጥ የሚወጣ ስታንዳርዳይዝድ የሆነ ወይም ደግሞ አንድ ቃል አንድ ወጥ የሆነ ሊያስፈልጋል ለህዝቡ የሚሰጥ ግን ሰው የሚቀበለውን ኢንፎርሜሽን ግማሹ ከዚህ ከዛ የሚያገኝ ከሆነ ብዙ አይነት መደናገር ሊኖር ስለሚችል አንድ ማከለኛ ቦታ ያስፈልጋል የተወሰኑ ሰዎች ለዛ ቦታ የተቀመጡ መሆናቸውና ህዝቡ ማን የት ቦታ ሄዶ የሚያስፈልገውን ነገር ማግኘት እንደሚችል ማወቅ መቻል አለበት።
አን የማይታለፍ ጉዳይና አንሳ በሽታ አምጪ ረቂቅ ተዋስ ቫይረስ ያመጣው ሳይሆን ሰዎች በተለያየ ሐሳብ አንዱ ሌላው ላይ ያደርሷቸው የነበሩ አንዱ ሌላውን የሚመለከቱበት የተከፋፈለ ሐሳብ እንዲህ ያለ ከባድ ፈተና በመጣበት ጊዜ አደጋ ነውና ምናልባትም ከዛ ግምትና ሐሳብ ውጪ ሆነው ሰዎች የተቀራረበ ሁኔታም እንዲፈጡ ሊረዳ ይችል ይሆናል በአንጻሩ ነገር ግን የቅርብ ጊዜ እውነታዎች የእምነት ቤቶች የተቃጠሉበት ሰዎች በከንቱ የተገደሉበት እገሌ ያደረገ እገሌ ላይ ተፈጸመ የሚለውን ተተን ከተመለከትን በዓለም ላይ የመጣ ፈተና ወደ ኢትዮጵያ ገብቶም ቁጥሮች ታይተዋልና ያ እውነታ ባለበት ሰዎች ምን አይነት ለህይወት ወሳኝ የሆኑ ነገሮች ላይ ትኩረት ማድረግ አለባቸው? ዶክተር ዳውድ በርሶ ልጀምርና በዶክተር ሶስና እንጨርሳለን። አድማጮች አሁን ወደ መጨረሻው ቅንብር ነው ወስዳችሁ ዩናይትድ ስቴትስ ውስጥ ለኮሮና ቫይረስ የተጋለጠው ሰው ቁጥር 10,000 መድረሱ ተገልጿል። የአሜሪካን የዛሬ የኮቪድ-19 ይዞታና የመንግስቱ ምላሽ አስመልክቶ ሰለሞን አባተ ከትዝታ በላቸው ጋር ያደረገው ቃለ ምልልስ ቀጥሎ ይቀርባል።
ትዝታ እንደምን ዋልሽ? እንደምን አመሸሽ?
እንዴት ዋልክ ሰለሞን?
እግዚአብሔር ይመስገን። እንግዲህ ጤና ነሽ ብዬ ተስፋ ላድርግ።
እግዚአብሔር ይመስገን። ቤቴኛውን
እኔ። እሺ፣ ከመቼ ጀምሮ ነው ለመሆኑ ቤትሽ ያለሽው?
ሰለሞን እንደምታውቀው እኔ ብቻ ሳልሆን ወደ 1000 ሰራተኛ ነው ያለው መሰለኝ ቮይስ ኦፍ አሜሪካ። 80% የምንሆነው ተቆጥረን እቤት ነው እየሰራን ያለ ነው። አንዳንድ እንዳንተ ያሉ ተቆጥረው የቀሩ ሰዎች አሉ ከቢሮ እኛን ለማነጋገርም እና ከማክሰኞ ጀምሮ ነው እንግዲህ ቤት ያለ ነው። ግን ዞሮ ዞሮ ይሄም የመጣበት አጠቃላይ ኮሮና ቫይረስን ለመከላከል እንደሆነ ይታወቃል። ከዛም በተጨማሪ ደግሞ እኛም ቢሮ ውስጥ ከኢንጂነሮቹ አንዱ ሁለት ነበሩ ሊገኝባቸው ይችላል ተብሎ ወደ ምርመራ የሄዱት
የተጠረጠሩት
ሁለት ነበሩ። አንዱ አሁን እንግዲህ እንዳለበት ኮሮና ቫይረስ ተረጋግጧል። እንደምንገምተው ከሆነ በአጠቃላይ መስሪያ ቤቱ ተዘግቶ ይጸዳል። መቼ እንደሚሆን አላውቅም። ነገር ግን በዚህ በቅዳሜና እሁድ ወይንም ከሰኞ ጀምሮ በአጠቃላይ ከቤት ነው የምንሰራው ማለት ነው። ፕሮግራማችንን አድማጮቻችን የሚከታተሉት ኦንላይን ይሆናል ወይንም ደግሞ አሃዱ ሬዲዮ ላይ እኛ እንቀጥላለን። ፕሮግራማችን ከቤታችን እየሰራን ማስተላለፋችንን እንቀጥላለን። ግን ሬዲዮም ላይ ደግሞ አንዳንድ እንደምታውቀው ጥሩ ጥሩ ፕሮግራሞች ይሆኑ አንድ ጊዜ ብቻ የተደመጡ መርጠን ደግመን ለማሰማት አዘጋጅተናል።
ትዝታ አመሰግናለሁ። እንግዲህ ባልደረባችንም ፈጥኖ ያገግማል ብለን ተስፋ እናደርጋለን እንጸልያለን ሁላችንም። እስቲ ወደ አጠቃላይ ዩናይትድ ስቴትስ ሁኔታ እንመለስና ምን ይመስላል ለመሆኑ የኮቪድ-19 ሁኔታ ዛሬ?
በአጠቃላይ እንደምታውቀው ይሄ ቫይረስ ዩናይትድ ስቴትስን እጅግ ያስደነገጠ ሳይጠበቅ የደረሰ ነው የሚመስለው። መምሰል ብቻ ሳይሆን እንደዚህም ነው ባለስልጣናቱ የሚናገሩት። እና ለምሳሌ በኢኮኖሚ ደረጃ የዳው ጆንስ የገንዘብ ማዕከል በየጊዜው ውድቀትን እያሳየ ነው። ንግዶች እየተዘጉ ነው። ሬስቶራንቶች፣ ሱቆች ከ10 ሰው በላይ አንድ ቦታ አይቁም ስለተባለ ምናልባት ምግብ መሸጫ ግሮ ሎተሪዎች በስተቀር ተከፍቶ የምታየው ነገር የለም እና ክተት ተብሎ ያው ህዝቡም ደግሞ ቤት ነው ያለው ከቤቱ ነው የሚታየው። እንግዲህ ንግዶችን በተመለከተ ለምሳሌ የዚህ ሀገር የጀርባ አጥንት ናቸው ተብሎ የሚታሰቡ ኩባንያዎች የመኪና ኩባንያዎች ለምሳሌ እንደ ጀነራል ሞተርስ፣ ፎርድ ላልታወቀ ጊዜ ፋብሪካዎቻቸውን እንደሚዘጉ ሰራተኞቻቸውንም እንደሚያሳርፉ ነው። ሌሎችም ትናንሽ ቢዝነሶች ትላልቅ የንግድ ተቋማት በሙሉ ሰራተኞቻቸውን ቤት እንዲውሉ አድርገዋል። ይሄ ደግሞ በህዝቡ ላይ የሚያመጣው የኢኮኖሚ ድንገተኛ አደጋ ወይንም መከራ እየታየ ነው። በዚህ ምክንያት እንግዲህ ፕሬዝዳንቱም የየክፍለ ሀገሩ ገቨርነርስ አስተዳዳሪዎችም የራሳቸውን እርምጃ እየወሰዱ ነው ህዝቡን የሚረዱበት።
እስቲ ምንድን ናቸው እነዛ ምላሽ የሚመስሉት?
እንግዲህ ትላንትና ማታ እንደዚሁ በአስቸኳይ ፕሬዝዳንቱ ያዘዙት አለ $1 trillion በየጊዜው በሶስት ተከፍሎ ለህዝብ እንዲደርስ አልጸደቀም እንጂ እያንዳንዱ ከስራው የተገለለ አሜሪካዊ $1,000 እንዲሰጠው የሚል አለ። እሱ እንግዲህ በኮንግረስ እስካሁን የጸደቀ አይመስለኝም።
በሀሳብ ደረጃ ነው የቀረበው።
አዎ። እና ሌላው ደግሞ አንኤምፕሎይመንት ኢንሹራንስ የሚባል ነገር አለ።
የስራ አጥነት መርጃ፣ ስራ ለሌላቸው ድጋፍ መስጫ ማለት።
ስራ የሌላቸው ሰዎች በምንሰራበት ጊዜ ለዛ ድንገተኛ ሁኔታ የምናበረክተው ገንዘብ ነው፣ መንግስት የሚሰጠን አይደለም። እና እሱን ማመልከቻ እየሞሉ እያንዳንዱ ሰራተኛ ከስራው የተገለለ ያንን እንዲያገኝ ተፈቅዷል። ያ ደግሞ እንዳይጎድል ወደዛ ገንዘብ ማከማቻም ገንዘብ እየተጨመረ ነው ያለው።
የአሜሪካ ፕሬዚደንት እንደዚሁ በየቀኑ መግለጫ ይሰጣሉ በዚሁ በኮቪድ-19 ምክንያት።
ልክ ነው። ፕሬዚደንት ትራምፕ ሰለሞን እንደምታውቀው መጀመሪያ ገደማ ላይ በማጣጣል ነገሩን እንደው በማሳነስ እየተናገሩ ብዙም ትኩረት አልሰጡትም ነበር። አሁን ግን ምክርም ሊሆን ይችላል። አሁን ግን ትልቅ ትኩረት እየሰጡት ነው። በየቀኑ እየወጡ መግለጫ እየሰጡና አሳሳቢነቱን ለሕዝብ እየተናገሩ ነው። እሳቸው እንደው አጠር ያለ ነገር ይናገሩና ባለሙያዎቹ እንደነ አንቶኒ ፋውቺ ያሉት የብሔራዊ ጤና ኢንስቲቱቱ ዳይሬክተር እንዲሁም ሌሎች ደግሞ በዚህ መስክ ሊቅ የሆኑ መጥተው ያስረዳሉ ሕዝቡን። እንደምታውቀው እዚህ ዩናይትድ ስቴትስ ውስጥ አሁን ቫይረሱ 10,000 ሰው አጥቅቷል፣ እዛ ደርሷል። በየቀኑ ነው የሚጨምረው። ከዛም በላይ ደግሞ 150 የሚሆኑ ሰዎች ሞተዋል እስካሁን ድረስ። ይሁን እንጂ 101 የሚሆኑ ደግሞ እንዳገገሙ እነሱ አሃዙን በየጊዜው ይሰጣሉ። ይህ እንግዲህ ከዓለም ጋር ሲነጻጸር በዓለም ላይ ወደ 500,000 ህዝብ ነው በዚህ ቫይረስ የተጠቃው። ከነዚህ ደግሞ 9,000 በላይ ሞቷል። ወደ 86,000 ሰው ደግሞ ድኗል። በየጊዜው አሃዙ ይሰጣል። ሌላ ልነግርህ የፈለግኩት ምንድን ነው፣ ከዝግጅት ደረጃ ዩናይትድ ስቴትስ ውስጥ ሆስፒታሎቹ ይሄ ለሁሉም አስገራሚ ሆኖ ነው የታየው። ዝግጅት የላቸውም፣ በቂም አልጋ የላቸውም ይህን ያህል ህዝብ ለማስተናገድ። ለምሳሌ ለነርሶች እና ለሐኪሞች መከላከያ የሚሆኑ ጭንብል አፍንጫ ላይ የሚጠለቅ ወይንም የእጅ ጓንት የላቸውም እና እየየ እየተባለ ነው።
በጣም ብዙ ሰው ነው ያስደነቀው እሱ። እንዴት አሜሪካ የምታክል ነው?
ሐኪሞች እየታመሙ ነው በዚህ በሽታ፣ ነርሶችም እየታመሙ ነው። ጡረታ የወጡ ነርሶች ደግሞ እየተጠየቁ ነው ወደ ስራ እንዲመለሱ። ሌላ ዛሬ የተነገረው እና በጣም አሳሳቢ የሆነው በዩናይትድ ስቴትስ ሚዲያ በጣም እየተናፈሰ ያለው ምንድን ነው፣ ቀድሞ ይሄ ቫይረስ የሚያጠቃው እድሜያቸው ገፋ ያለውን ነው፣ ከ75 ወይንም ከ80 በላይ የሆኑ እናም የቆየ ህመም ያለባቸው እየተባለ ነበረ የሚነገረው። አሁን ፈረንሳይ ውስጥ የተጠና ጥናት እንደሚያሳየው ከ18 እስከ 54 የሆነ ሰዎች እድሜያቸው 40% የሚሆኑት ታማሚዎች ናቸው አውሮፓ። ስለዚህ አሁን ወጣቶቹንም በጣም እያስጠነቀቁ ነው አሜሪካ።
የዩናይትድ ስቴትስ ፕሬዚደንት የጦርነት ጊዜ ሁኔታ አውጀዋል በሀገሪቱ ላይ።
ልክ ነው፣ የጦርነት ጊዜ ነው ተብሏል። የጦርነት አውጀዋል። ኮሮና ጦርነት ከፍቶብናል በሚል መንፈስ ነው ሁሉ ሰው እየተንቀሳቀሰ ያለው። አሁን ለምሳሌ እጅግ ተጠቆ የሚባሉት አንዱ ኒውዮርክ ከተማ ነው። ኒውዮርክ ከተማ ከ2,000 በላይ አሁን እንግዲህ ወደ 3,000 እየሄደ ነው ኮሮና ቫይረስ እንዳለበት የታወቀ ሰው። ከዛ ሌላው ሳን ፍራንሲስኮ ነው። ሳን ፍራንሲስኮ በሩን ግጥም አርጎ ዘግቶ ወደ 10 ሚሊዮን የሚሆኑ እዛ ካሊፎርኒያ አካባቢ በትዕዛዝ ሰዎች ቤታቸው እየዋሉ ቫይረሱን ለማስቆም እርምጃ እያሳዩ ነው።